ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 24 2017 ዓ.ም ዝግጅታችን ጀመረ። የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን የኦሮሚያ ክልል መንግስት አስታወቀ። የሁለቱ ህወሓት ቡድኖች አለመግባባት መቀሌ ከተማ ከንቲባ ጽህፈት ቤትን እንዲታሸግ አድርጓል የሚሉና ሌሎች ዘርዘር ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ሁኑ፣ አብረናችሁ እንቆያለን። አሁን የምንገኘው የራዲዮ በቴሌቪዥን ስቱዲዮ ውስጥ ነው። ከራዲዮ በቴሌቪዥን ስርጭታችን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ አምሃሪክ ፌስቡክ ገጻችን እንዲሁም በዌብሳይታችንና በዩቲዩብ ገጻችን የቀጥታ ስርጭት እናስተላልፍላችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና ሊያስደምጠን እንግዱ ወልዴ በስቱዲዮ ይገኛል። ከእሱ ጋር ለጥቂት ደቂቃዎች ተዋቸዋለሁ።
በድጋሚ እንደምናመሻችሁ። ናሚቢያ የመጀመሪያውን ሴት ፕሬዚደንት መረጠች። በዌስት ባንክ የአይሁድ ሰፋሪዎች በፍልስጤማውያን ከተሞች ላይ ጥቃት ሰነዘሩ። እንዲሁም ባይደን የሎቢቶ ኮሪደር ፕሮጀክትን ጎበኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኝበታል። ወደ ቀዳሚው ዜና አልፋለሁ። ናሚቢያ የመጀመሪያውን ሴት ፕሬዚዳንት መርጣለች። በናሚቢያ አወዛጋቢ በነበረውና ባለፈው ሳምንት በተከናወነው ምርጫ ገዢው ስዋፖ ፓርቲ አሸናፊ እንደሆነ በመታወጁ ደቡብ አፍሪካዊቷ ሀገር የመጀመሪያውን ሴት ፕሬዚዳንት መርጣለች። በምክትል ፕሬዝደንትነት ሲያገለግሉ የነበሩት የስዋፖ ፓርቲው ኔቱምቦ ናንዴ 57 በመቶ ድምፅ በማግኘት ሲያሸንፉ የዋናው ተቃዋሚ ፓርቲ እጩ ደግሞ 25.5 በመቶ በማግኘት ሁለተኛ ሆነዋል። የተቃዋሚው ፓርቲ የምርጫውን ውጤት እንደማይቀበል አስታውቋል። የ72 ዓመቷ ኔቱምቦ ናንዴ በማዕድን ሀብቷ በምትታወቀው ደቡብ አፍሪካዊቷ ሀገር ናሚቢያ የተመረጡ የመጀመሪያዋ ሴት ፕሬዝደንት ሲሆኑ ፓርቲያቸው የደቡብ ምዕራብ አፍሪካ ህዝባዊ ድርጅት ወይም በምህጻሩ ስዋፖ ናሚቢያ በአፓርታይድ ስር ከነበረችው ደቡብ አፍሪካ ነጻ ከወጣችበት ከእንደ አውሮፓን አቆጣጠር 1990 ጀምሮ ሀገሪቱን በማስተዳደር ላይ ይገኛል። ባለፈው ረቡዕ የተደረገው ምርጫ ለ34 ዓመታት በስልጣን ላይ የቆየውን ስዋፖ የተፈታተነ ሲሆን ገለልተኛ አርበኞች ለለውጥ ወይም አይፒሲ የተሰኘው ተቃዋሚ ፓርቲ የሥራ አጥነትና እኩልነት ያለመኖር ያስቆጣቸውን ወጣት ድምፅ ሰጪዎች ድጋፍ ያገኘበት ነበር ተብሏል። በአፍሪካ ጉብኝት ላይ የሚገኙት ፕሬዚደንት ባይደን የሎቢቶ ኮሪደር በመባል የሚታወቀውንና በመዳብ ሀብቷ ከምትታወቀው ዛምቢያ ተነስቶ ሎቢቶ ከተሰኘው የአንጎላ ወደብ የሚደርሰውን የ1300 ኪሎ ሜትር የባቡር መንገድ ፕሮጀክት ዛሬ ጎብኝተዋል። ለባቡር መንገዶች ልዩ ፍቅር አላቸው የሚባሉት ባይደን በአሜሪካ በሚደገፈው ፕሮጀክት ከአስተዳደራቸው ፍጻሜ በኋላም በአህጉሪቱ ቅርስ ለመተው የሚያደርጉት ጥረት እንደሆነም ተነግሯል። ስልታዊ የኢኮኖሚ ኮሪደር እንደሆነ የሚነገርለት የሎቢቶ ፕሮጀክት እስያ፣ አፍሪካና አውሮፓን በመሠረተ ልማት ለማገናኘት ያቀደውን የቻይናውን ቤልት ኤንድ ሮድ ፕሮጀክት ለመገዳደር ያለመ ነው ተብሏል። የባይደን አስተዳደር ለባቡር መንገድ ፕሮጀክቱ እስከ አሁን 4 ቢሊዮን ዶላር እንደመደበ ታውቋል። ባይደን ዛሬ ረቡዕ ከአንጎላ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ዛምቢያና ታንዛኒያ መሪዎች ጋር በመሆን የሎቢቶን ወደብ ጎብኝተዋል። ባይደን የአፍሪካ ሀገራት ቻይና ላይ ያለባቸውን ዕዳ በገደምዳሜ በመጥቀስ አሜሪካ የአፍሪካ አስተማማኝ አጋር መሆኗን ለማሳየት ሞክረዋል ተብሏል። ባይደን ስልጣናቸውን ለዶናልድ ትራምፕ ለማስረከብ እየተቃረቡ በመሆናቸው ተመራጩ ፕሬዚደንት ዶናልድ ትራምፕ ሰጥቶ በመቀበል የሚያምኑ በመሆኑ ፕሮጀክቱን በመልካም እንደሚቀበሉ ተንታኞች በመናገር ላይ ናቸው። ደጋፊዎቻቸው ለሆኑትና እንደ መኪና አምራቹ ቱጃር ኢላን መስክ አይነት ኩባንያዎች ወሳኝ ማዕድናትን የሚያስገኝ ፕሮጀክት እንደሆነ ተንታኞቹ ይገልጻሉ። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዌስት ባንክ የአይሁድ ሰፋሪዎች በፍልስጤማውያን ላይ ጥቃት ሰነዘሩ። በዌስት ባንክ የሚገኙ የአይሁድ ሰፋሪዎች በስፍራው በሚገኙ የፍልስጤማውያን መንደሮች ላይ ተከታታይ ጥቃት ሰንዝረው ቤቶችን ሲያቃጥሉ ከእስራኤል ወታደሮች ጋርም ተጋጭተዋል። ምን ያህል ፍልስጤማውያን ጉዳት እንደደረሰባቸው ወዲያውኑ ሊታወቅ አልቻለም። የእስራኤል ሰራዊት እንዳለው ወታደሮች ቤት ፉሪክ በተሰኘች መንደር የሚገኝና ሰፋሪዎች የመሠረቱት ያልተፈቀደ የእርሻ ቦታን ለማፍረስ በደረሱበት ወቅት የአይሁድ ሰፋሪዎች በመንደሩ ላይ ጥቃት ሰንዝረዋል። ሰፋሪዎቹ ፖሊሶች ላይ ድንጋይ በመወርወር ጉዳት ሲያደርሱ ወደ መንደሩ በመግባትም ንብረት አቃጥለዋል። በእስራኤልና ሐማስ መካከል ጦርነቱ ከጀመረ ወዲህ በዌስት ባንክ ሰፋሪዎች የሚፈጸመው ጥቃት ጨምሯል። ይህ በእንዲህ እንዳለ እስራኤል በሊባኖስ በርካታ የድሮንና የከባድ መሳሪያ ጥቃቶችን ትናንት ማክሰኞ ብትፈጽምም ሙሉ ለሙሉ ያልተከበረው የተኩስ ማቆም ስምምነት አሁንም እንደቀጠለ ነው ተብሏል። የተኩስ አቆም ስምምነቱን ይጥሳሉ ባሏቸው የሂዝቦላ ኢላማዎች ላይ ጠንከር ያለ ጥቃታቸውን እንደሚቀጥሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ዝተዋል። በመጨረሻም የደቡብ ኮሪያን ፕሬዚዳንት ለመክሰስ ለፓርላማው ሐሳብ ቀረበ። የደቡብ ኮሪያ ተቃዋሚ ፓርቲዎች የአገሪቱን ፕሬዝደንት ዩን ሶክ ዩል ለመክሰስ ለፓርላማው ሐሳብ አቅርበዋል። ፕሬዝደንቱ በአጭሩ የተቀጨውን ወታደራዊ ሕግ ማወጃቸውን ተከትሎ ስልጣን እንዲለቁ ግፊቱ ጨምረዋል። ዩን ሶክ ዩል ትናንት ወታደራዊ ሕግ እንዳወጁ እንደራሴዎች አዋጁን ውድቅ እንዳያደርጉ የጸጥታ ኃይሎች ፓርላማውን ከበው ነበር። ፕሬዝደንቱ ስልጣን እንዲለቁና ወታደራዊ ሕጉንም እንዲሽሩ በአስቸኳይ በፓርላማው አባላትና በህዝቡም የተቃውሞ ሰልፍ ተካሂዶ ነበር። ይሁን ወታደራዊ አዋጁን ባስታወቁበት ማክሰኞ ምሽት ጸረ መንግስት ብለው የጠሯቸውን ኃይላት እንደሚያጠፉ ዝተው ዲሞክራቲክ ፓርቲው ባለቤታቸውን ጨምሮ ቁልፍ የመንግስት ባለሥልጣናት ፈጽመዋል በሚባሉት ወንጀል ምክንያት ለመክሰስ የሚያደርገውን ሙከራ ነቅፈዋል። ፕሬዚደንቱን ለመክሰስ የፓርላማውን 2/3 ድምፅና የህገ መንግስታዊውን ፍርድ ቤት ቢያንስ 6 ዳኞች ድጋፍ ማግኘት አለበት። በዋናው ተቃዋሚ የዲሞክራቲክ ፓርቲና በአምስት አነስተኛ ፓርቲዎች የቀረበው የፕሬዚዳንቱን የመክሰስ ሐሳብ አርብ ወይም ከዛ በኋላ ባሉት ቀናት ለድምፅ ሊቀርብ ይችላል ተብሏል። የዩን ከፍተኛ አማካሪዎች እና ጸሐፊዎቻቸው በአንድነት ስራ ለመልቀቅ ያመለከቱ ሲሆን የመከላከያ ሚኒስትራቸውን ጨምሮ የካቢኔ አባሎቻቸው ደግሞ ስልጣናቸውን እንዲለቁ ተጠይቀዋል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተፈጽሟል። ለቀሪቹ ዝግጅቶች ወደ ጽዮን ግርማ መራቸው አሉ።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። አድማጮች የተከታተላችሁ የምትገኙት ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት የረቡ ምሽት ህዳር 24 2017 ዓ.ም ዝግጅታችንን ነው። ቀደም ሲል እንዳስተዋወቅኩት የምንገኘው ራዲዮ በቴሌቪዥን በተሰኘው ስቱዲዮአችን ውስጥ ነው። ለዛ ነው በምስል የምትመለከቱን። አንዳንዶቹን ዝግጅቶች በሬዲዮ፣ አንዳንዶቹን ዝግጅቶች ደግሞ በምስል የምትከታተሉት። ዝግጅቶቻችንን በቀጥታ በራዲዮ በቴሌቪዥን ከመከታተል በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ በተጨማሪ በዩቲዩብ ገጻችን ላይ በቀጥታ እየተከታተላችሁ ትገኛላችሁ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ስርጭቱን ከስቱዲዮ ኤልያስ አስማረ እያስተናገደ የመራልን ይገኛል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እስከ ምሽቱ 4 ሰዓት እንድትዘልቁ እንጋብዛችኋለን። አሁን ወደ ዕለቱ አብይ ርዕስ እንወስዳችሁ። በዕለቱ አብይ ርዕሳችን ወደ ኦሮሚያ ክልል ነው የምናመራው። የኦሮሞ ነጻነት ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን የኦሮሚያ ክልል መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ መንግስት ከኦሮሞ ነጻነት ሰራዊት ታጣቂዎች ጋር ያደረገውን የሰላም ስምምነት ተከትሎ የሰራዊቱ ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን አስታውቋል። ቢሮ በማህበራዊ ትስስር ገጾቹ ላይ ባሰፈረው መግለጫ በተለይ በምዕራብ ሸዋና በደቡብ ምዕራብ ሸዋ ይንቀሳቀሱ የነበሩ የኦሮሞ ነጻነት ታጣቂዎች የሰላም ጥሪውን ተቀብለው ወደ ተዘጋጀላቸው ቦታዎች ያመሩ ነው ይላል። በተጨማሪም ዘጋቢያችን ገልሞ ዳዊት የተለያዩ ነዋሪዎችን በስልክ አነጋግሯል። ነዋሪዎቹ ታጣቂዎቹ ወደ ተዘጋጀላቸው ቦታዎች እየገቡ መሆኑን መመልከታቸውን ተናግረዋል። ተጨማሪውን ደግሞ ገልሞ ዳዊት ይነግረናል።
የኦሮሚያ ክልላዊ መንግስት በተለያዩ የማህበራዊ መገናኛ ትስስር ገጾች ባጋራቸው ዘገባዎች ከትላንት ጀምሮ በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት የሰላም ጥሪ በመቀበል እየተመለሱ መሆናቸውን ገልጸዋል። የኦሮሚያ ኮሚኒኬሽንስ ቢሮ በተለይ እሁድ በክልሉ ፕሬዚደንት አቶ ሽመልስ አብዲሳና በቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ ዞን አዛዥ ሰኚ ነጋሳ መካከል የተደረገውን የሰላም ስምምነት ተከትሎ በርካታ የቡድኑ አባላት በተለይ በምዕራብ ሸዋ ዞንና በደቡብ ምዕራብ ሸዋ ዞኖች ወረዳዎች እየተመለሱ መሆናቸውን አስታውቋል። ቢሮው በተለይ በምዕራብ ሸዋ ዞን እንደነ ጮቢ፣ ኢልፈታ፣ ዳኖና ጅባት ከደቡብ ምዕራብ ሸዋ ደግሞ በአመያና ዳው በሚባሉ ወረዳዎች የቡድኑ አባላት የቅበላ ስነ ስርዓታቸው እየተካሄደ እንደሆነ ገልጸዋል። የተለያዩ የምዕራብ ሸዋ ዞን ነዋሪዎችም ይህን መመልከታቸውን ለአሜሪካ ድምጽ ገልጸዋል። አቶ ጃለት አበበ የጮቢ ወረዳ ነዋሪ ናቸው።
አራፍ ከሌሰ ቢቻቱ መኪና ጃቱ ጌሴ መኪና ቶሩ ጋር ነጋት ይቻለ አማ ጋር ጎድና ጠንደመን ይቻለ
እንዲህ ይላሉ አቶ ጃለታ። ትላንትናና ዛሬ ብቻ ወደ 7 መኪና ነው ታድሶ ትምህርት ለመውሰድ ወደ ዞን ከተማ የተወሰዱት። የሰላም ጥሪውን ከተቀበሉት ምንም የቀሩ አይመስለኝም። ክላሽ፣ መትረየስና ስናይፐር ይዘው ነው ያሉት። ልፈታ ወረዳ፣ ግንደበረት፣ ወዴሳና አምቦም በአጠቃላይ በምዕራብ ሸዋ ብዙ የኦሮሞ ነጻነት ሰራዊት አባላት እየገባ ነው። አቶ ጃለታ ከዚህ በፊት አሃዙ ከፍ ያለ የቡድኑ አባላት የሰላም ጥሪን ተቀብለው ሲመለሱ አለመመልከታቸውንም አክለው ተናግረዋል። በሌላ የምዕራብ ሸዋ ዞን ወረዳ ጀልዱም በመሰል ሁኔታ የቡድኑ አባላት ቅበላ ሲደረግላቸው እንደነበረ አቶ ግርማ ሌሎ በጀልዱ ወረዳ የክልበይ ቀበሌ አስተዳዳሪ ተናግረዋል።
ስሬት ከለቴው እንዳንገላጅ እንደውመረመጋላ ጀልዱ ከሰት
እንዲህ ይላሉ አቶ ግርማ። አሁን በትክክል ከሁሉም አቅጣጫ እየተመለሱ ናቸው። ዛሬና ትላንት ጀልዱ ወረዳ ጎጆ ከተማ ሲደርሱ ሰው ሁሉ ወጥቶ ሲመለከታቸው ነበረ። መጀመሪያ ሲመጡ በየቀበላቸው በየቦታ ይሰበሰባሉ። ከዛ ወደ መንግስት ኃይሎች ስልክ ደውለው ነው የቅበላ ስነ ስርዓት እየተደረገላቸው ያለው። በጀልዱ ወረዳ በተለያዩ ቀበሌዎች ነው እየተቀበልን ያለ ነው። ለምሳሌ ዊርቱ ሹኩቴ፣ ኢልኬ፣ ጎሮ ቀበሌዎች የኦሮሞ ነጻነት ሰራዊት አባላት መጥተው እየተመለሱ ናቸው። አሁን በጃልሰኝ የሚመሩት እየተመለሱ ናቸው። የተቀሩትን አናውቅም። ያው የህዝቡን ፍላጎት አይተው ይመለሳሉ ብለን እናምናለን ብለዋል። አቶ ግርማ ባለፈው ጥቅምት ወር በሚያስተዳድሩት ክልቤ ቀበሌ በኦሮሞ ነጻነት ሰራዊት አባላትና በመንግስት ሚሊሻ አባላት መካከል በተፈጸመ ተኩስ ልውውጥ ብዙ የሰው ህይወት ማለፉን አስታውሰው ሰላም መውረዱ መሰል የሰው ህይወት ቅጥፈትን ይታደጋል ብለዋል።
ወልቲ ቡንሳ ቶሁመሜ ወልቲ ዱካሰ ሰነራን ከንከ ልቡም
እንዲህ ይላሉ አቶ ግርማ። አሁንም ያኔ በተፈጠረው ግጭት የብዙ ሚሊሻ አባላት ህይወት አልፎ ነበረ። ያው ሰላም ከተመለሰ እና እርስ በርስ መተኳኮሱ ከቆመ የተደናቀፈው ልማት ይቀጥላል። የህዝቡ ፍላጎት ስለሚቀጥል አስደሳች ይሆናል ሰላም ቢወርድ ብለዋል። የጮቢ ወረዳ ነዋሪው አቶ ጃለታ በቀለም አክለው ሲናገሩ እንዲህ ይላሉ አቶ ጃለታ፣ ሰው በየሄደበት ይገደል ነበረ። በጣም ትልቅ ችግር ውስጥ ነው ያለፍ ነው። አሁን ከሰላም በላይ ምን ጥቅም አለ? ሰላምን የሚበልጥ ነገር የለም። አሁን ህዝቡ ለአምስት ዓመታት በቀጠሉ ጦርነት ተጎድቷል። መንግስትና ግብረሰናይ ድርጅቶች የህዝቡ ህይወት የሚንሰራራበት መላ ይዞ ቢመጡ ባይ ነኝ። ከዚሁ ጋር የኦሮሚያ ክልል በምዕራብ ሸዋና በደቡብ ምዕራብ ሸዋ ዞን ቅበላ እያደረገላቸው ስላለው የኦሮሞ ነጻነት ሰራዊት አባላት ከኦሮሞ ነጻነት ሰራዊት አዛዥ አማካሪ አቶ ጅሬኛ ጉደታ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ባለፈው እሁድ የኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳ ከቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ ዞን አዛዥ ጋር ስላደረጉት ስምምነት የኦሮሞ ነጻነት ሰራዊት አዛዥ አማካሪ አቶ ጅሬኛ ጉደታ ስምምነቱ ድርጅቱ ቀድሞ ከመሪነት ካሰናበተው ግለሰብ ጋር ብቻ መንግስት ያደረገው ነው ሲሉ ለቪኦኤ ምላሽ መስጠታቸው ይታወሳል። የኦሮሞ ነጻነት ሰራዊት እሁድ ማምሻውን ባወጣው መግለጫ ስምምነቱ ህዝቡን ለማምታታት የተፈጸመ ነው ሲል መተቸቱ የሚታወስ ነው። የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ቢሮ በመግለጫው በእስካሁኑ ስንት ተዋጊዎች እንደተቀበለና የወደፊት እጣ ፈንታቸውም የገለጸ ነገር የለም። ቢሮው የክልሉ ሰላም ማሰንበት የሚሉ ይዘቶችን ያዘሉ መልእክቶችን ባጋራቸው ጽሑፎች የቅበላ ስነ ስርዓቱ አሁንም እንደሚቀጥል ጠቁመዋል። የመንግስት ኮሙኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኦሮሚያ ብሔራዊ ክልላዊ መንግስትና በክልሉ የሚንቀሳቀሱ የታጣቂ ኃይል አመራሮች የደረሱትን የሰላም ስምምነት ተከትሎ በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ወደ ካምፕ እየገቡ እንደሆነ ገልጸዋል። ጀግንነት የህዝቡን ፍላጎት መረዳት ነው ያሉት ዶክተር ለገሰ በሌሎች ሀገሪቱ አካባቢዎች በመሰል እንቅስቃሴ ላይ ያሉት ወደ ሰላም እንዲመጡም ጥሪ አቅርበዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ የሚተላለፍላችሁን የእረቡ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። ለዕለቱ በአብይ ርዕስ ዘገባነት የያዝነውን ነበር። የትንታኔ መጽሔት ይቀጥላል። ወደ ያዝናቸው ዘገባዎች ነው የምናልፈው። በትንታኔ ከያዝናቸው ዘገባዎች አንዱ አቶ ታዬ ደንዳ ዛሬ ከሰዓት በኋላ ከእስር ቢፈቱም ዳግም መያዛቸው ተነገረ የሚለው ይገኝበታል። ዘጋቢዎቻችን ማምሻውን ባለቤታቸውን አግኝተው አነጋግረው ዘገባው እየተሰናዳ ነው። እሱ ዘገባ እስከሚደርስ ድረስ ወደ ሌላ ዘገባ፣ ወደ ትግራይ ክልል ነው የምናልፈው። በሁለቱ የህወሓት ቡድኖች መካከል የተፈጠረው አለመግባባት በመቀጠሉ ምክንያት መቀሌ ከተማ የከንቲባ ጽህፈት ቤት መታሸጉን ዘጋቢያችን በስፍራው ተገኝቶ መመልከት ችሏል። የመቀሌ ከንቲባ ጽህፈት ቤት በሩ ላይ ላለፉት 3 ቀናት እጠቅሳለሁ ታሽጓል የሚል ጽሁፍ እንደተለጠፈበት ዘጋቢያችን ተመልክቷል። ሁለቱም ቡድኖች የየራሳቸውን ከንቲባ መሾማቸውን እና እርስ በርስ እየተዋቃቀሱ እንደሚገኙም ከስፍራው የደረሰን ዘገባ ያመለክታል። ሙልጌታ አጽበሀ ዝርዝሩን ያሰማናል።
በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ያለው ልዩነት እየተካረረ መሄዱን የሚያሳዩ መግለጫዎች ከሁለቱም ወገን መሰጠት በቀጠሉበት በዚህ ወቅት የመቀለ ከተማ ከንቲባ ጽህፈት ቤት ላለፉት 3 ቀናት ተዘግቷል። የአሜሪካ ድምፅ ዘጋቢ ወደ ስፍራው ተንቀሳቅሶ እንደተመለከተው የጽህፈት ቤቱ በር ተዘግቶ ታሽጓል የሚል ጽሑፍ ተለጥፎበታል። ለከንቲባ ጽህፈት ቤቱ መዘጋት ምክንያት የሆነው ሁለቱም ቡድኖች የየራሳቸው ከንቲባ መሾማቸው ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን መስከረም 28 ቀን 2017 ዓ.ም ዶክተር ረዳኢ በርሀን ለከተማው ምክር ቤት እጩ አድርጎ በማሾም ያጸደቀ ሲሆን ከትላንት በስቲያ ሰኞ ደግሞ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ አቶ ብርሃነ ገብረ ኢየሱስ ከንቲባ አድርጎ ሾመዋል። ሰኞ ዕለት የአሜሪካ ድምፅ ዘጋቢ በስፍራው ሲደርስ አቶ ብርሃነ በከተማው አስተዳደር ጽህፈት ቤት ሲገቡ በአመራሮችና በወጣቶች አቀባበል ሲደረግላቸው ተመልክቷል። እንዲሁም ከክፍለ ከተሞች አመራሮች ጋር ከተነጋገሩ በኋላ በአስተዳደሩ ጽህፈት ቤት የነበራቸው አጭር ጊዜ ጨርሰው ወጥቷል። በዚያ ዕለትና ከዚያ በኋላው ባሉ ቀናት የአሜሪካ ድምፅ በዚህ ጉዳይ ተጨማሪ መረጃዎች ለማግኘት ለማነጋገር ሳይችል ቀርቷል። ሆኖም አቶ ብርሃነ በምክትል ከንቲባ ጽህፈት ቤት ናቸው ከክፍለ ከተሞች አመራሮች ጋር የተነጋገሩት። የከንቲባ ጽህፈት ቤት ከሰኞ እስከ ዛሬ ረቡዕ ድረስ በሩ መዘጋቱና ታሽጓል የሚል ጽሑፍ እንደተለጠፈበት ለማየት ችለናል። ሌሎች የከተማ አስተዳደሩ ጽህፈት ቤቶች ተከፍተው አገልግሎት እየሰጡ መሆኑን ለማየት ችለናል። ነገር ግን በሁለቱም ወገኖች በከንቲባነት ከተሸሙት ሹመኞች አንዳቸውም ባለፉት 3 ቀናት ቢሮ ገብተው ስራ እንዳልጀመሩ ከጽህፈት ቤቱ ሰራተኞች ያገኘነው መረጃ ይጠቁማል። የከተማዋ ከ7 ክፍለ ከተሞች የተውጣጡ አመራሮች በሰጡት መግለጫ በጊዜያዊ አስተዳደሩ የተመደቡትን አቶ ብርሃነ ገብረ ኢየሱስ እንደሚደግፉ ገልጸዋል። አቶ ሐለፎም ገብረ ሕይወት የሓድነት ክፍለ ከተማ አስተዳዳሪ ከነዚሁ አንዱ ናቸው።
ሕዚ ኣብ ከተማ መቐለ ከንቲባ
በጊዜያዊ አስተዳደሩ ለመቀለ ከተማ የተመደበውን ከንቲባ ተቀብለነዋል። የመቀለ ነዋሪም አብዛኛው አካባቢ ጠይቃችሁ ከሆነ በተለይ ወጣቱና ምሁሩ ደስተኛ ነው። ሁሉንም ወገን አሳትፎ ይሰራል ብለን እንጠብቃለን። ከንቲባውን ስራው እንዳይሰራ የሚያደናቅፈውን አካል እንታገለዋለን። ዲሞክራሲው መተግበር ስላለበት በሕግና ስርዓት መቃወም ይቻላል። ሆኖም በኃይልና በተጽዕኖ የሚያደናቅፉ ግን አንቀበልም።
ላለፉት 3 ቀናት መቀለ ከተማ ያለ አስተዳዳሪ ትገኛለች ያሉት አቶ ሐለፎም አገልግሎቶች እንዳይደናቀፉ በጊዜያዊ አስተዳደሩ የተሾሙት ከንቲባ ቶሎ ስራቸው መጀመር አለባቸው ብለዋል። ይህ ካልሆነ ህዝብ ያለ አመራር አገልግሎት ለማግኘት ይቸገራል፣ ወደ ቀውስም የሚያስገባ ነው በማለት አስታውቋል። ጉባኤ ያካሄደው በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት ትላንት ማክሰኞ ምሽት ባወጣው መግለጫ የህዝብ ልዕልና የሚረጋገጠው በዲሞክራሲያዊ አገባብ በመረጣቸው ተወካዮቹ ነው ብሏል። በምክር ቤት የተሾሙ አመራሮች ስራቸው እንዳይሰሩ ግን እየተደናቀፉ ናቸው ሲል አስታውቋል። መግለጫው ቀጥሎ ምስለኔ ብሎ የጠራቸው አቶ ብርሃነ በመቀለ ከተማ ምክር ቤት የተሾሙት አመራር ህዳር 23 ቀን 2017 ዓ.ም በአመፅና ግርግር ከጽህፈት ቤት በማስወጣት የአስተዳደሩ ጽህፈት ቤት ለመቆጣጠር ሞክሯል በማለት ከሷል። ይህ አምባገነናዊ አካሄድ ህወሓት ይቃወማል ብሏል መግለጫው። ባለፈው ጥቅምት ወር የመቀለ ከተማ ምክር ቤት በአቶ ጌታቸው ረዳ የታገዱት የከተማዋ ከንቲባ ስራቸው እንዲቀጥሉ መወሰኑ ይታወሳል። የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ዶክተር ረዳይ ህገወጥ ስልጣን በመያዝ የጊዜያዊ አስተዳደሩ ስራ እያደናቀፉ ያሉ ናቸው በማለት የከንቲባነት ስራ እንዳይፈጽሙ ማገዳቸው ይታወሳል። በዚህ ጉዳይ ከሁለቱ የተሾሙ አመራሮችና ከጊዜያዊ አስተዳደሩ ፕሬዚደንት ጽህፈት ቤት ተጨማሪ ማብራሪያ ለማግኘት በተደጋጋሚ በስልክ በመደወልና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ያስደመጥናችሁ ያለ ነው። በቀደም ሲል እንዳስተዋወቅኩት ወደ ኢትዮጵያው ጉዳይ ተሰናድቶ ሲያበቃ ተመልሰን እንመጣለን። አሁን እዚህ ዩናይትድ ስቴትስ ወደሚያቆየን ዘገባ፣ ከዩናይትድ ስቴትስ ደግሞ ወደ አፍሪካ ወደሚወስደን ዘገባ ነው የምናልፈው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የአንጎላ ጉብኝታቸውን ዛሬ ረቡዕ የሎቢቶን ወደብ በመጎብኘት ቀጥለዋል። የሎቢቶ ወደብ በዩናይትድ ስቴትስ የሚካሄደውን በህንድ ውቅያኖስና ከአትላንቲክ ውቅያኖስ መካከል የሚካሄደውን የንግድ እንቅስቃሴ ያጠናክራል ተብሎ ተስፋ የተጣለበት ረዥም የባቡር መስመር መዳረሻ ነው። ባይደን የአንጎላን ብሔራዊ የባሪያ ፍንገላ ዘመን መታሰቢያ ቤት መዘከርም የጎበኙ ሲሆን ስለ አሜሪካ ባሪያ ፍንገላ ዘመን ታሪክም ተናግረዋል። በሃሩን ማሩፍ የተጠናቀረውን ዘገባ ቆንጅታዬ ወደ አማርኛ መልሰዋለች።
ጆ ባይደን ዛሬ የአንጎላዋን የወደብ ከተማ ሎቢቶን ሲጎበኙ ነዋሪዎች በዘፈንና በጭፈራ ነው የተቀበሏቸው። ፕሬዝደንቱ የአፍሪካ ጉብኝታቸውን ዛሬ የሚያጠናቅቁ ሲሆን ወደ ሎቢቶ የተጓዙት ከኮንጎ ማዕድናትን ወደ ምዕራባውያን ሀገሮች ለማጓጓዝ ተስፋ የተደረገበትን የባቡር መስመር ለማራዘም የተያዘውን እቅድ ለማስተዋወቅ ነው። ዩናይትድ ስቴትስ ለዚህ ፕሮጀክት የሚውል 550 ሚሊዮን ዶላር በብድር የሰጠች ሲሆን በመጀመሪያው ምዕራፍ አሁን ያለውን የባቡሩን መስመር እድሳትና ማዕድን ወደሚወጣበት የኮንጎ አካባቢ ድረስ እንዲዘልቅ የሚደረገውን የግንባታ ስራ ለመደገፍ የሚውል እንደሆነ ታውቋል። መቼ እንደሚጠናቀቅ ግን አልተገለጸም። በሁለተኛው የፕሮጀክቱ ምዕራፍ ደግሞ ሎቢቶ ኮሪደርን እስከ ታንዛኒያ ለማዝለቅ ታስቧል። ፕሬዚደንት ባይደን ትናንት ማክሰኞ ከአንጎላ ፕሬዚደንት ዣዎ ሎሬንሶ ጋር ተገናኝተው ከተወያዩ በኋላ ብሔራዊውን የባሪያ ፍንገላ ዘመን መታሰቢያ ሚውዚየም ጎብኝተዋል።
በዚህ የተከበረ ስፍራ የተሰባሰብነው ሁለቱ አገሮቻችን ወዳጅነታቸው ምን ያህል ለረጅም ጊዜ እንደዘለቁ በደንብ ለመረዳት ከየት እንደጀመር መለስ ብለን ማስታወስ ስላለብን ነው። ከሚነፍሰው ንፋስና ከባህሩ ውሃ እንቅስቃሴ ጋር ድምፃቸውን እንሰማለን። በአንጎላ ከፍታዎች ነፃ ሆነው የተወለዱ ወጣት ሴቶችና ወጣት ወንዶች በባሪያ ፈንጋዮች ተይዘው ታስረው እንደ አውሮፓውያን አቆጣጠር በ1619 በዚህ የውቅያኖስ ጠረፍ እዚያ አጠገባችን ባለው ሕንፃ ወደ ሞታቸው ተነዱ። በግድ የባዕድ ሃይማኖት እንዲቀበሉ ተደርገው ተጠመቁ።
አሜሪካ ውስጥ በተለያዩ ዘሮች ግንኙነት ረገድ ብዙ መሻሻል የተመዘገበ ይሁን እንጂ አሁንም እኩልነትን በሚመለከት መፍትሄ የሚሹ ተግዳሮቶች እንዳሉ ባይደን አልሸሸጉም።
It's abundantly clear today we have not lived up to that idea.
ዛሬ ላይ ሆነን ስናጤነው ያን እምነት በሚገባው ደረጃ ተግባራዊ እንዳላደረግነው በጣም ግልጽ ነው። ይሁንም ያንን እምነታችን እንዳለ ጥለን ሸሽተን አናውቅም። ለዚህ ደግሞ አንጎላውያን አሜሪካውያንን ጨምሮ የአፍሪካውያን አሜሪካውያን ቁርጠኝነትና ራዕይ የተጫወተው ሚና ቀላል አይደለም። የእነርሱ ተወላጆች የራሳቸውን ቤተሰብና የራሳቸውን ማንነት ሲገነቡ የኔንም አገር በመገንባት አስተዋጽኦ አበርክተዋል። ጠንካሮች፣ በእምነታቸው በተስፋቸውም ጭምር የጸኑ ቀደምቶችም ነበሩ።
ባይደን አስከትለውም የአስተዳደራቸውን የኢንቨስትመንት ክንዋኔና የወደፊት ዕጣ አስመልክተው እንዲሁም እሳቸው ወደ ስልጣን ከመጡበት ጊዜ አንስተው ከአፍሪካ ጋር ስለነበራቸው ግንኙነትና ትስስር ተናግረዋል።
የአፍሪካ ስኬት የዓለም ስኬት መሆኑን በዩናይትድ ስቴትስ ባካሄድ ነው በዩኤስ አፍሪካ ጉባኤ ላይም ተናግሬያለሁ። ሙሉ በሙሉ ከአፍሪካ ጋር መሆናችንን ማሳውቂያለሁ። ከሁለት ዓመት በፊት እንዳስታወቅኩት አሜሪካውያን የንግድ ድርጅቶች ከአፍሪካውያን ጋር በአጋርነት እንዲሰሩ ለማስቻል የ55 ሚሊዮን ዶላር አዲስ መዋለ ንዋይ ለመመደብ ቃል ገብተናል። ካቀድነው የጊዜ ሰሌዳ በጣም ፈጥነን በመንቀሳቀስ ላይ ነን። እስካሁን ከ20 የሚበልጡ የዩናይትድ ስቴትስ መንግስት መስሪያ ቤቶች ኃላፊዎችና የካቢኔ አባላት ወደ አፍሪካ ተጉዘው ከ40 ቢሊዮን ዶላር የሚበልጥ መዋለ ንዋይ ሰጥተዋል።
ዩናይትድ ስቴትስ ከዓለም ትልቋ የሰብአዊ ረድኤትና የልማት እርዳታ ለጋሽ መሆኗን የገለጹት ባይደን ድጋፏ እየጨመረ እንደሚሄድ አመልክተው አሁንም በድርቅና በመፈናቀል ለተጎዱ አፍሪካውያን መርጃ የሚውል ከ1 ቢሊዮን ዶላር በላይ አዲስ እርዳታ መመደቧን ይፋ አድርገዋል። የሎቢቶን ኮሪዶር አስመልክተው በአፍሪካ የመጀመሪያው አህጉር አቋራጭ የባቡር መስመር ሀገራቸው ከሀገር ውጭ ያደረገችው ግዙፍ የባቡር መስመር ግንባታ ኢንቨስትመንት መሆኑንም አውስተዋል። ኤርትራዊ አሜሪካዊው የታሪክ ምሁር ፕሮፌሰር አወት ወልደ ሚካኤል ይህ ፕሮጀክት ብቻውን ቻይና አፍሪካ ውስጥ ያላትን የኢንቨስትመንት እንቅስቃሴ ተገዳድሮ የበላይነት ሊይዝ ይችላል ብለው እንደማያምኑ ይናገራሉ።
እዚ ፕሮጀክት እዚ ነቲ ሮድ ኤንድ ቤልት ኢኒሽቲቭ ዝበሃል ቻይና
የሎቢቶ ኮሪደር ከቻይና ቤልት ኤንድ ሮድ የመሰረተ ልማት ግንባታ ሊልቅ መቻሉን ገና ወደፊት እናየዋለን። በእኔ አስተያየት ግን ባለፉት 10 ዓመታት ጀምራ ቻይና ከሰራቻቸው ፕሮጀክቶች ጋር የሚወዳደር አይመስለኝም። ለረጅም ጊዜ የሚዘልቅ አንድምታም የሚኖረው አይመስለኝም። ደግሞ ያ የምዕራባውያኑን ሚዛናዊነት የጎደለውና የብልጣብልጥነት አሰራርን አይለውጥም። ፕሬዚዳንት ባይደን አስተዳደራቸው ሊያበቃ ጥቂት ሳምንታት ሲቀሩት አፍሪካ መጎብኘታቸው ራሱ ከሚቀር በሚል እንጂ እንደ እኩል አጋር እንደማትታይ የሚያሳይ ነው።
በአዲስ አበባ ዩኒቨርሲቲ የአፍሪካና የእስያ ጥናቶች ማዕከል ተባባሪ ፕሮፌሰር እና በዩናይትድ ስቴትስ ዲዩክ ዩኒቨርሲቲ የአፍሪካ ጥናቶች ማዕከልም ፕሮፌሰር የሆኑት ሳሙኤል ተፈራ የፕሮፌሰር አወትን አመለካከት ይጋራሉ።
የዛሬ 2 ዓመት ይመስለኛል የአፍሪካ አሜሪካ የመሪዎች ጉባኤን ዋሽንግተን ዲሲ ውስጥ ባዘጋጁ ወቅት አፍሪካን የመጎብኘት እቅዳቸውን አንስተው ነበር እና የዛ አካል ነው ተደርጎ መታየት ያለበት ይመስለኛል። ከዛ ባለፈ ግን አንድምታውን ስንመለከት አሁንም ቢሆን በተለይም የዲሞክራቲክ ፓርቲ መራው የነበረው የአሜሪካ መንግስት አፍሪካን የሚያይበት መነጽር ከእርዳታ ከሰብአዊ እርዳታ የዘለለ ጠንካራ የሆነ ስትራቴጂካዊ አጋር የሚሆኑ ሀገራት ያሉበት ትልቅ አህጉር አድርጎ ያያል የሚለውን እንድጠራጠር የሚያደርገኝ ነው። ምልህ ተርማቸውን የስልጣን ዘመናቸውን እየጨረሱ ነው። አፍሪካ ውስጥ በጣም ብዙ ነገሮች ሆነዋል ባለፉት 4 ዓመታት በእሳቸው የስልጣን ዘመን። የአሜሪካን ፍላጎት፣ ብሔራዊ ፍላጎት፣ ጥቅም ሊጎዱ የሚችሉ ብዙ ነገሮች፣ ሁነቶች የተከሰቱበት ወቅት ነው እና ዓለም አቀፋዊ ችግር ትርምስ እንዳለ ሆኖ እና በዚህም ጊዜ ከአፍሪካ መሪዎች ጋር በየሀገራቱ እየሄዱ ስትራቴጂክ አጋርነት የሚያጠናክሩ ስራዎችን ሳይሰሩ በጣም ዘግይተው መሄዳቸው አሁንም ቢሆን የውጭ ጉዳይ ፖሊሲ ስርዓቱ ለአፍሪካ ያለውን አነስተኛ ትኩረት የሚያሳይ አድርገን ልንመለከተው እንችላለን ብዬ አስባለሁ።
በጆ ባይደን የ4 ዓመታት የስልጣን ዘመን አፍሪካ ውስጥ አንዳንዶቹ ለአሜሪካ ጥቅምም የሚበጁ የሆኑ መጠነ ሰፊ የልማት ስራዎች እንደተከናወኑ የሚናገሩት ፕሮፌሰር ሳሙኤል፣ ዶናልድ ትራምፕም አስተዳደሩን ሲረከቡ የሎቢቶ ኮሪደር ግንባታውን ይቀጥላሉ ብለው ነው የሚያምኑት። ፕሬዚደንት ባይደን ሀገራቸው በአፍሪካ ዘላቂ ጥቅም እንዳላት ገልጸዋል። በዚህ እንደ አውሮፓውያን 2024 ተገቢው ጥያቄ ዩናይትድ ስቴትስ ለአፍሪካ ሕዝብ ምን ልታደርግለት ትችላለች ሳይሆን አብረን ለአፍሪካ ሕዝብ ምን ልናደርግ እንችላለን የሚለው መሆኑን የሚረዱ አጋሮች እየፈለግን ነው ብለዋል። እውንም እናደርገዋለን። በዚህ አንጎላ ውስጥ ለዚህ ጥያቄ እየተሰጠ ያለው ምላሽ እጅግ አነቃቂ ነው ብለዋል ፕሬዚደንት ባይደን።
ወ ወደ ሁለተኛው አጋማሽ ከማለፋችን በፊት እዚሁ ዩናይትድ ስቴትስ ወደሚያቆየን ዘገባ ነው የምናልፈው። የባይደን ምህረት በፕሬዚዳንቱ ስልጣን ላይ ክርክር አስነስቷል። ፕሬዚዳንት ጆ ባይደን በዚህ ሳምንት መጀመሪያ ለልጃቸው ሃንተር ባይደን የሰጡት ምህረት የዩናይትድ ስቴትስ ሕግ አውጪዎችን ለአመታት የከፋፈለው ፖለቲካ ትርምስ እንዲያበቃ ምክንያት ሆኗል። የፕሬዝዳንትነት አስተዳደሮች በስልጣናቸው ማገባደጃ ላይ የሚያደርጉት የምህረት አሰጣጥ ሁሌም አከራካሪ መሆናቸውን ገልጻ የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ ነው። ስመኝሽ የቆየ ወደ አማርኛ መልሰዋለች። ስልጣናቸውን ሊያስረክቡ ሳምንታት ብቻ የቀሯቸው ፕሬዝዳንት ጆ ባይደን ለልጃቸው ሃንተር ባይደን ምህረት ሰጥተዋል። ዋይት ሀውስ ሰኞ ዕለት ባወጣው መግለጫ ሃንተርን ጥፋተኛ ከተባሉበት ከባድ የጠመንጃ ሽያጭና የግብር ማጭበርበር ወንጀል ነፃ ለማድረግ የተወሰነውን ውሳኔ ደግፎ ተሟግቷል። ካሪን ዣምፒየር የዋይት ሀውስ የፕሬስ ጸሐፊ ናቸው።
ብዙ ታግለዋል፣ ምክንያቱም በፍትህ ስርዓቱ ስለሚያምኑ። ነገር ግን ፖለቲካው ሂደቱን የበከለበት መንገድ ፍትህ እንዲጨናገፍ ማድረጉንም ያምናሉ።
በአመቱ መጀመሪያ ባይደን ማንም ሰው አሜሪካ ውስጥ ከህግ በላይ አለመሆኑን በመግለጽ ለልጃቸው ምህረት እንደማይሰጡ ቃል ገብተው ነበር።
ለዳኞች ውሳኔ እንደምገዛ ተናግሬያለሁ። ያንን ነው የማደርገው። ይቅርታ አላደርግለትም።
በህግ አስፈጻሚው ምክር ቤት የአብላጫው ዲሞክራት ፓርቲ መሪ የሆኑት ሻክ ሹመር ምህረቱን አስመልክቶ በርካታ ጥያቄዎች ቢቀርብላቸውም ለመመለስ ፈቃደኛ አልሆኑም።
ለዚህ ምላሽ የለኝም።
ሃንተር ባይደን በውጭ ሀገራት የነበሯቸውን ግንኙነቶች የመረመሩት የምክር ቤቱ አባል የሆኑ ሪፐብሊካኖች ጆ ባይደን ከነዚህ ግንኙነቶች ተጠቃሚ በመሆናቸው ከስልጣን ሊነሱ ይገባል ሲሉ ተከራክረው ነበር። ሆኖም ያንን የሚያረጋግጥ ማስረጃ አልቀረበም። የሃንተር ባይደን ጠበቃ ማርክ ጌራጎስ ምህረቱ ለምን አስፈላጊ እንደሆነ ይናገራሉ።
ማንም ሰው ይህ ለፖለቲካ ጥቅም ሲባል የቀረበ ክስ አይደለም ብሎ ፊት ለፊት እንዴት መከራከር እንደሚችል አላውቅም።
ባይደን ለቀረባቸው ሰው ምህረት በማድረግ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። ሆኖም በፔንሲልቫኒያ ዩኒቨርሲቲ የህግ መምህር የሆኑት ክሌር ፊንከልስቴን ይህ እርምጃ አሳሳቢ ነው ይላሉ።
ፍትህ በራሱ መንገድ እንዲሄድ በማድረግ ምሳሌ መሆን አለመቻላቸውንና ምህረት በመስጠት የፖለቲካ እርምጃ መውሰድ እንዳለባቸው ማሰባቸው በጣም ያሳዝናል። ምክንያቱም ወደ ታች የሚመልሰን ነው፣ ወይም ቢያንስ ምህረት የመስጠት ስልጣን በዚህ መልኩ ጥቅም ላይ እንዲውል ያደርጋል።
ትራምፕ በመጀመሪያው የስልጣን ዘመናቸው ለ237 ሰዎች ምህረት ሰጥተዋል። አብዛኞቹም በማጭበርበርና በሙስና ወንጀል የተከሰሱ ሲሆኑ መደበኛውን ምህረት የመጠየቂያ መንገድ ሳይከተሉ ይቅርታ ያገኙ ናቸው።
ዶናልድ ትራምፕ ከዚህ በፊት ለራሳቸው ምህረት የማድረግ መብት እንዳላቸው መናገራቸውን መርሳት የለብንም። ይሄ ደግሞ የፖለቲካዊ ምህረት የመጨረሻው ጥግ ነው።
ትራምፕ እንደ አውሮፓውያን አቆጣጠር በ2020 የተደረገውን ምርጫ ውጤት ለመቀልበስ በዩናይትድ ስቴትስ ምክር ቤት ላይ ጥቃት በመፈጸም ጥፋተኛ ለተባሉት ምህረት እንደሚያደርጉላቸውም ቃል ገብተዋል። በካትሪን ጂፕሰን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በሁሉም ስፍራ የሚገኙ ዘጋቢዎቻችንን እጅግ አድርገን እናመሰግናለን። አሁን የመጀመሪያውን ክፍለ ጊዜ ዝግጅታችን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ጊዜ ላይ ደርሰናል። አድማጮች ዝግጅቶቻችንን ተከታትላችሁ አስተያየት፣ ጥያቄ ወይም ደግሞ ጥቆማ ካላችሁ አት ቪኦኤ አማሪክ የፌስቡክ ገጻችን ላይ በውስጥ መስመር መረጃ ብታደርሱን ይደርሰናል። እንዲሁም ሃሽታግ ቪኦኤ አማሪክ የትዊተር ገጻችንን በኢንስታግራም ገጻችን ላይም እንዲሁ መልእክት ብትልኩልን ይደርሰናል። በኢሜይል መጠቀም ለምትፈልጉ horn@voanews.com የኢሜል አድራሻችን ነው። አሁን ወደ ሁለተኛው አጋማሽ ወደሚወስደን የመጀመሪያ ቅንብራችን እናልፋለን። ቤይሩት ወደሚገኙ ኢትዮጵያውያን ጉዳይ ነው የምናመራው። እስራኤል በሊባኖስ የሚገኘውን የሂዝቦላ ታጣቂ ቡድን ለማጥፋት እያካሄደች ያለችውን ጥቃት አጠናክራ በቀጠለችበት በአሁኑ ወቅት ኢትዮጵያውያን ስደተኞች ወደ ሊባኖስ መግባት መቀጠላቸውን ቤሩት የሚገኘው ለትርፍ ያልተቋቋመ ድርጅት ለአሜሪካ ድምጽ አስታወቀ። እኛ ለኛ በስደት የተሰኘ በጎ አድራጎት ድርጅት መስራች ባንቺ ይመር ከአሜሪካ ድምጽ ጋር በነበራቸው ቆይታ ከመስከረም ወር አንስቶ በሊባኖስ ላይ በተካሄደው የአየር ድብደባ እስካሁን ቢያንስ 5 ኢትዮጵያውያን መሞታቸውንና ቁጥራቸው በዛ ያለ ሰዎችም መቁሰላቸውን ነግረውናል። የኢትዮጵያ መንግስት ባለፈው ሳምንት የተደረሰውን የተኩስ አቁም ስምምነት ተጠቅሞ ዜጎቹን ከሀገሩ እንዲያስወጣም ጠይቀዋል። የኢትዮጵያ መንግስት በጉዳዩ ላይ ምላሽ እንዲሰጠን የተለያዩ ቢሮዎችን የሚገኙ ባለስልጣናትን ለማግኘት ሙከራ አድርገን ነበር፣ አልተሳካም። ስመኝሽ የቆየ ከባንቺ ይመር ጋር ያደረገችውን ቃለ ምልልስ እንደሚከተለው እናቀርብላቸዋለን።
በእስራኤል እና በሂዝቦላ መካከል ለሳምንታት የተካሄደው ጦርነት ለማስቆም የተኩስ አቁም ስምምነት መደረሱን ተከትሎ አሁን በቤሩት ያለው ሁኔታ ምን ይመስላል?
ለጊዜው ጸጥ ያለ ነው። ያው ድሮኑን በተመለከተ ቦምቡን በተመለከተ ማለት ነው። አገሪቷ በምን አይነት ሁኔታ ትገኛለች የሚለው በብዙ ቦታዎች ናቸው የፈራረሱት። ብዙ እህቶቻችን የሚኖሩበት የሚሰሩበት፣ እንዲሁም የዚህ ሀገር ዜጎች ቤት ንብረቶቻቸው ብዙ ቦታ ላይ ነው ያው የወደሙት። ብዙ ህይወት አልፈዋል። የቆሰሉ ሰዎች አሉ። እስካሁን ድረስ ቁጥሩ ይሄን ያክል ተብሎ መታወቅ አልቻለም። ያው በግልጽ ካለው ሁኔታ እና ካለው በየቀኑ በየሰዓቱ ድብደባ አንጻር ቁጥር ለማድረግ የሞተውን ለማንሳት አልቻለም። ያው እስካሁን ድረስ ባሉት እንግዲህ የሰማናቸው 5 በላይ የሚሆኑ ኢትዮጵያኖች ህይወታቸው እንዳለፈ፣ ወደ 4 አካባቢ የሚሆኑ ሱዳኖች እንዲሁም የባንግላዴሽ ዜጎች እንደሞቱና እንደቆሰሉ ነው እንግዲህ የሰማነው። ያሳዝናል።
ሳምንታት ተቆጥረዋል ይሄ ጦርነት ከተጀመረ እና በዛ የሚኖሩ ኢትዮጵያውያን በወቅቱ በተጀመረበት ሰዓት በተነጋገርንበት ጊዜ ኤምባሲ ውስጥ የተወሰኑት መጠለያ አግኝተው እንደነበር፣ የተቀሩትም አንዳንዶቹም ካሉበት መኖሪያቸው መውጣት ሳይችሉ አደጋ ውስጥ እንደነበሩ ነግረሽን ነበር እና አሁን በዚያ ያሉ ኢትዮጵያውያን እንዴት ናቸው? የት ነው ተጠልለው የሚገኙት?
እንግዲህ ኢትዮጵያኖች በአጠቃላይ በየቦታው ነው ያሉት። ወደ የኢትዮጵያ ኤምባሲ ወይም የኢትዮጵያ ኮሚኒቲ የሚያስተዳድረው መጠለያ ውስጥ ከ200 በላይ ኢትዮጵያኖች አሉ። ሌሎች ልጆቻችን የሚገኙት በየመጠለያው ነው። ሌሎች መጠለያዎች አሉ፣ ቤተክርስቲያን፣ ገዳማት ውስጥ በየሰው ቤት፣ አብዛኛው በየሰው ቤት 20 ምናምን እየሆኑ 10 ምናምን እየሆኑ በየሰው ቤት ነው ያው ተጠግተው ያሉት። መንገድ ላይ የሚያድሩ ነበሩ። ባህር ዳርቻ ላይ እየሄዱ ድንኳን ተክለው ላስቲክ አንጥፈው ምንም መሄጃ ስለሌላቸው በተለይ ሱር ሳይድ አካባቢ በጣም ወጣ ያለበት አካባቢ ላይ የሚኖሩ የነበሩ ልጆቻችን ማታ ማታ ባህር ላይ ያድራሉ፣ ሜዳ ላይ ማለት ነው።
ቅድም 5 ያክል ኢትዮጵያውያኖች ህይወታቸውን እንዳጡ መስማታቸውን ነግረሽናል። የቆሰሉ የተጎዱ ሳሉ ምን አይነት በምን መልኩ ነው ሕክምና የሚያገኙት?
ፍንዳታ የቆሰሉ ልጆች አሉ፣ ቆስለው ሆስፒታል ያሉ፣ እንዲሁም ደግሞ መጠነኛ ጉዳት ደርሶባቸው ታክመው ወደ የቤታቸው የሚሄዱ አሉ። ወቅቱን ተመልክቶ የተወሰነ አሰስታንስ እየተደረገ ነው በአይንም በኤምኤስኤፍም። ያው በቂ ባይሆን እንግዲህ ያው የመጀመሪያ እርዳታ እየተደረገ ነው።
እንግዲህ የእኛ ለእኛ በስደት ከመጀመሪያው ግጭቱ ጥቃቱ መፈጸም ከተጀመረበት ጊዜ አንስቶ በተለይ ለኢትዮጵያን ስደተኞችም አጠቃላይ ለአፍሪካውያንም ድጋፍ ሲያደርግ ቆይቷልና አጠቃላይ ሁኔታውን እንዴት ትገልጸዋለች? በሰው ላይ ደረሰው መደናገጥ፣ ቤት ንብረት ጥሎ መሄድ፣ አጠቃላይ ስሜታቸው ምን ይመስላል?
የእኛን ስደተኛውን በተመለከተ ያው ሲጀምር የቋንቋ ችግር አለ። ይህንን ነገር በአረበኛ ነው የሚያቀርቡት ወይ ደግሞ በአረበኛ የተጻፈ ነው። የተለያየ አንዳንድ ሶሻል ሚዲያ ላይ የሚደረገው እንግሊዝኛ ነው እና ከመጀመሪያ ስንጀምር የኢንፎርሜሽን ችግር አለ። የእኛ ልጆች ስል ሁሉንም ዜጋ ያካተተ ነው ስደተኛውን ለማለት ነው። እና ከኢንፎርሜሽን ጀምሮ ነው ችግር ያለው። በቂ የሆነ ኢንፎርሜሽን የላቸውም። ለምሳሌ ትናንትና የመጣው ወንድማችን የሱዳን ነው ከነ ባለቤቱ ኢትዮጵያ ናት ባለቤቱ ከነ ልጆቹ ውጡ ሲባሉ አልሰሙም። እነሱ በደንብ መረጃ የላቸውም፣ ግን ሁሉም የሰፈሩ ሰው ለቆ የመጨረሻ የነበረ የመሳሪያ ተኩስ ላይ ነው ሰምተው ልቀቁ የሚል ሲወጡ ነው ወጥተው ትንሽ እንደተራመዱ ነው ቤታችን ላያችን ላይ ፈረሰ የሚል ያው እያዩ ቤታቸውን የመቱት ማለት ነው። እና የዛቻ አለ ለሶስት ሰዓት ያክል ነው ካሉበት ቦታ ወደ ቤሩት በእግራቸው የመጡት። ሁለተኛው ችግር ደግሞ ትራንስፖርት ነው። ያው እኛም ደግሞ አልፈን እነሱ ጋር ለመድረስ ሌላ የሚመጡ ብዙ ቦታዎች አሉ። ነው በስልክ ነው እያለቀሱ እየጮሁ ነው የምትሰሚያቸው። እና እኔ በህይወቴ ያው አላየሁም እንደዚህ አይነት ነገር። ብዙ ክራይሲሶችን ምናምን አልፈናል። ይህ ግን ከባድ ነበር። መጠለያዎቹ ያሉበት ቦታ መጠለያ መሆን የማይችሉ አባንኑ ፎቆች ክፍት የሆኑ መስኮት በር የሌላቸው በጣም ይበርዳል፣ በጣም አሁን ማለት ነው። እና መሬት ላይ ሲተኙ፣ የመኪና ጋራጅ ሲተኙ፣ የመጀመሪያ የሁለቱ ሳምንት ስራዬ በየመጠለያውን ዞር ነው እና ከ17 በላይ መጠለያዎችን ሄጄ አየሁት። እያንዳንዱ መጠለያ ሄጄ መኪና ውስጥ ገብቼ ማልቀስ ነው እነሱ ፊት ለፊት እንዳላለቅስ ማለት ነው።
እጅግ በጣም ያስደነገጠሽ ወይም ያልጠበቅሽው በጣም የሚያሳዝን ብለሽ የምትገልጪው አጋሪ ምን ይመስላል?
እንግዲህ አሁን በዚህ ባለው ሁኔታ ውስጥ ያው ቅድም ተናግሬያለሁ፣ የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው፣ በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው፣ የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነግጠኝ እኔ ምንድን ነው፣ በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች። ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የእኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል፣ ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ፣ ይሄ በጣም እንደ ሰብአዊነት በተለይ ሰብአዊ እርዳታ ድርጅት ብለው ተቋቁሞ የሚያደርጉት ነገር አስደንግጦኛል።
ምናልባት ከዚህ ጋር ተያይዘው የኢትዮጵያ መንግስት ከወር በፊት 125 ኢትዮጵያኖችን ወደ ሀገራቸው መመለሱን አስታውቀው ነበር። 51 ሰዎችን መመለሱን ገልጾ ነበር እና ከሀገር የማስወጣቱ ሂደት ምን ይመስላል? ምን ያክል እንደወጡ እስካሁን የሚታወቅ ቁጥር አለ? በእናንተ በኩል ኤምባሲ ውስጥ በዚህ በኩል ምን እያደረገ ነው?
በረራ ቆሟል። በረራ ቆሟል ያለው አንድ ሚድል ኢስትን ኤርላይንስ ነው። ያው ሁሉም ኤምባሲ እየመዘገበ ነው፣ እኛም ኤምባሲ እየመዘገበ ነው። ሌላው ትንሽ ያስደነግጠኝ ብለሽ ቅድም የጠየቅሽኝ ኢትዮጵያኖች እየመጡ ነው። ጦርነት ቦምብ እየፈነዳ ነው ሀገሪቷ ላይ። ቦምብ እየወረደ ቦምብ ሰው መቆሚያ መቀመጫ አጥቶ ኮምፕሊትሊ ግማሹ የሀገሪቷ አካል ከጥቅም ውጭ ሆኗል። ሌላው የተቀረው ሀገሪቷ አካል ሰው ቢዝነሱን እየዘጋ ምን እያለ ከሀገር እያመለጠ ነው። ምክንያቱም እዚህ ጋር አንድ ቦታ ብቻ ሳይሆን እየመታው የትኛውን ቦታ ላይ ሴፍ አይደለም እየተመታ ነው። በእንደዚህ አይነት ሁኔታ ልጆቻችን በግብፅ አቋርጠው በጆርዳን አድርገው በምናምን ገቡ ነው። ይሄ እንግዲህ ለኢትዮጵያ መንግስትም አቤት ማለት ያለብን ነገር ነው። ሰርተው ገንዘብ የማያገኙበት ሀገር፣ ደህንነታቸው የማይጠበቅበት ሀገር፣ አሰሪዎቻቸው በህይወት ይኑሩ አይኑሩ የማይታወቅበት ከመጡ ወር የሆናቸው ከመጡ ሁለት ወር የሆናቸው ከመጡ ሶስት ወር የሆናቸው ልጆች ብዙ ናቸው እዚህ የምናገኛቸው። እና አቤት የምንለው ለኢትዮጵያ መንግስት ነው። ማስወጣት ብቻ ሳይሆን ከዚህ ሀገር ላይ የሚመጡትንም ነው ሊያስቆሙልን ይገባል በዚህ አጋጣሚ። ምክንያቱም ልጆቹ እየመጡ ያሉት አሁንም ቢሆን ሲስባየር ቢሆን ጋራንቲ አይደለም። ሀገሪቱ 5 ዓመት በኢኮኖሚ ደቃለች። ደሞዜ የለ ምን የለ ምግብ የሌለበት ሀገር ላይ ሴፍቲ የሌለበት ሀገር ላይ በጦርነት እንኳን ኢትዮጵያ ውስጥ ላይሰንስ የተሰጣቸው ደላሎች እንዳላቆሙ ልጆቹን መላ ብደባው እያለን ልጆች እየመጡ
ነው የሚመጡት። አውሮፕላን ቆሟል እንዳልሽው እና በምን መልኩ
አንድ በረራ ነው ያለ ድንስ ኤርላይንስ ነው ያለ የዚህ ሀገር ኤርላይንስ ማለት ነው። ሶ እሱ ነው ሌላ ሀገር ላይ ሄደው ለምሳሌ ወደ ግብፅ፣ ወደ ካተር፣ ወደ ማንኛውም ሀገር በረራ ያደርጋል ሚድል ኢስት ኤርላይንስ ማለት ነው እኔም የገባሁበት። ሶ ያ ለምሳሌ ከኢትዮጵያ ወጥተው ጆርዳን፣ ከኢትዮጵያ ወጥተው ግብፅ፣ ከኢትዮጵያ ወጥተው ዱባይ ይገቡና ያችን የሚድል ኢስት ኤርላይንስ ይዘው ይመጣሉ። 50፣ 100፣ 75 እንደዚህ የሆኑ ልጆቹ ይመጣሉ ማለት ነው።
አዳዲሶቹን ልጆች ስታገኛቸው ምን ጠብቀው ነው መጣ ነው የሚሉት? ምንድነው ተስፋ የሚያደርጉት?
ግማሹ ሌላ ሀገር ነው የተናገረው ቤሩት እንደሚመጡ አይደለም። ግማሹ ጦርነት እንዳለ የሚያውቅ ታሪክ የለም። ከኤርፖርት ገና ስትወርጂ የሚመታበት አካባቢ ነው ኤርፖርት። ይታይሻል ጭሱ ስትገቢ ስታርፊ መንገድሽ ላይ እየተመታ ነው መትገቢ። ከዛ ነው እንግዲህ ልጆቹ ትራማ የሚጀምረው። መተየት ነው የሚገቡት የሚለው ለእኛ ራሱ ሁልም ያለ ድንጋጤ ነው። ልጆቹ ምንም የሚያውቁት ታሪክ የለም ጦርነት እንዳለ። እዚህ ሀገር እንደሚመጡ ራሱ የሚያውቁ ይህ ማናልቹ
ስራቸውን አጥተዋል። መመለሻም ደግሞ መንገድም ጠፍቶ መጠለያ ውስጥ ነው ያሉት አብዛኞቹ ስደተኞች። እና ምንድን ነው ወደፊት ያለው ተስፋ? እርዳታስ የምትጠይቁት ከማን ነው? ከማን ነው መፍትሄ የሚገኘው?
አቤት የምንለው እንግዲህ ለኢትዮጵያ መንግስት ነው። አሁን በረራ እንግዲህ ይከፈታል። ይህንን አይቶ ዜጋውን እንዲያወጣ ነው ወደ ኢትዮጵያ። የምግብ ድጋፍ የለም፣ የመጠለያ ድጋፍ የለም፣ ፕሮቴክሽን የሚባል ነገር የለም። ኮንፍሌክት ሲኖር ማንዴት ያላቸው ሰዎች ራሱ ያው ፊታቸውን አዝረው ነው የተቀመጡት። እና ያው የት እንሄዳለን? መጨረሻ እንግዲህ ሀገራችንን መንግስት ነው አይደል አቤት የምንለው። ከምንም በላይ ደግሞ ወደ ሰዓት እየመጡ ያሉት ልጆች እንዲያስቆምልን ነው ኢትዮጵያ መንግስት የምንጠይቀው። ኢትዮጵያ መንግስት ነው እንግዲህ እየጠበቀን ያለ ነው።
በጣም አመሰግናለሁ ባንቺ። የኛ ለኛ በስደት አሁን ቤሩት ውስጥ ያለውን የተከሰተውን ግጭት እና ጦርነት ተከትሎ ለኢትዮጵያን ስደተኞች እና ከኢትዮጵያም ውጭ ላሉ ዜጎች ስደተኞች እያደረጋችሁት ያለውን ድጋፍ እና በአጠቃላይ ደግሞ ቤሩት ውስጥ ያለው ሁኔታ ምን ይመስላል የሚለውን ገለጻ ስላደረግሽልን እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን የምናልፈው ቀደም ሲል በመግቢያችን ላይ ያስተዋወቅ ነውና ዘግይቶ ወደ ደረሰን ዜና ይሆናል። የአቶ ታዬ ደንደአን ጉዳይ ይመለከታል። አቶ ታዬ ደንደአ ዛሬ ከሰዓት በኋላ ከእስር ቢፈቱም ዳግም መያዛቸው ተነገረ። ከትላንት በስቲያ ሰኞ ዕለት ከእስር እንዲፈቱ በሰበር ሰሚ ችሎት የተወሰነላቸው አቶ ታዬ ደንደአ ዛሬ ህዳር 25 ቀን 2017 ዓ.ም ከሰዓት በኋላ ከቂሊንጦ ማረሚያ ቤት ቢለቀቁም ዳግም በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ማምሻውን ለአሜሪካ ድምጽ ተናግረዋል። የባለቤታቸውን አስተያየት ተከትሎ ለሁለት ከፍተኛ የመንግስት ባለስልጣናት ምላሽ እንዲሰጡን ማምሻውን ሙከራ አድርገን ነበር፣ አልተሳካም። ባለቤታቸውን ያነጋገረው ገብረ ሚካኤል ገብረ መድን አጠር ያለ ዘገባ አድርሶናል።
የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ሰኞ ዕለት ህዳር 23 ቀን 2017 ዓ.ም ፍርድ ቤት በዋስ እንዲለቀቁ በወሰነው መሰረት ዛሬ ከሰዓት ከቅሊንጦ ማረሚያ ቤት ተለቀው እንደነበር ባለቤታቸው ወይዘሮ ስንታየው አለማየሁ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ሆኖም አቶ ታዬ ከማረሚያ ቤቱ ቅጥር ግቢ እንደወጡ ከቤተሰቦቻቸው ጋር ሳይቀላቀሉ የፌዴራል ፖሊስ ዩኒፎርም በለበሱ ሰዎች ተይዘው መወሰዳቸውን ተናግረዋል።
ቂሊንጦ የፍርድ ቤትን ትዕዛዝ አክብሮ ቢለቀውም ኦልሞስት አልወጣም። ማለት ወጣ የሚባለው ቢያንስ ከቂሊንጦ ማረሚያ ግቢ ከቤተሰብ ጋር መቀላቀልም ቢችል ኖሮ ይመስላል ወጣ የሚለው ነገር። ኦልሞስት ጎትቶ ነው የወሰዱት።
ከቤተሰብ ጋር ሳይቀላቀል
በቃ ገና በር ላይ እንደዚህ እቃውን ይዞ ሊወጣ ሲል ነው ሄዶ እቃውንም እሱንም አንድ ላይ የያዙ። ከዛ እኛም እያየን ስለነበረ ሮጠን ቀረብናቸው። ምንድን ነው ስንል ሊያቀርቡን አልቻሉም። ምንም ነገር ሳይዝ እዛ ይዘው ተሰወሩ ማለት ነው።
ወዴት እንደወሰዷቸው የምታውቁት ነገር አለ?
ምንም መረጃ የለንም። አሁን በዛ ሰዓት ላይ በጣም ስሜቱም የተደበላለቀ ነበረ። ቤተሰብም ሊረጋጋ አልቻለም። ኦልሞስት አንድ አመት ታስሯል። ያለ ጠበቃ ራሱ ተከራክሮ ፍርድ ያገኘውን የዋስ መብቱ በዚህ መልኩ ተነጥቋል ማለት ነው።
የጸጥታ ኃይሎቹ ይዘውት ሲሄዱ ከኋላ እየተከተልን ለምንድን ነው የምትወስዱት? ወዴትስ ነው የምትወስዱት? ብለን ብንጠይቅም እነሱ ግን ሊመልሱልን አልቻሉም፣ ሊያስጠጉንም አልፈቀዱም ብለዋል ወይዘሮ ስንታየው። አቶ ታዬ ወዴት እንደተወሰዱ የሚያውቁት ነገር እንደሌለ የገለጹት ወይዘሮ ስንታየው ምናልባት ደውለው የት ቦታ እንዳለ ይነግሩናል ብለን እየጠበቅን ነው ብለዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በሶስት ጉዳዮች ተከሰው የነበሩ ሲሆን በክርክር ሂደት ሁለቱ ክሶች ውድቅ ተደርገውላቸው በአንድ ክስ ማለትም ከሕግ ውጭ በሆነ ሁኔታ የጦር መሳሪያ ይዘው ተገኝተዋል በሚል ደግሞ በፌዴራል ከፍተኛ ፍርድ ቤት በክርክር ላይ ነበሩ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮች፣ በዚህ ጉዳይ ላይ ከፖሊስ ከሌሎች የመንግስት ባለስልጣናት የምናገኘውን መረጃ ይዘንላችሁ እንመለሳለን። በነገራችን ላይ አድማጮች፣ ቀደም ሲል ባስደመጥናችሁ የተለያዩ ዘገባዎች አቶ ታዬ ደንዳ ጉዳያቸውን በፍርድ ቤት የሚከራከሩት ራሳቸው ናቸው፣ ጠበቃ የላቸውም። ያንን ደግሞ ለፍርድ ቤት ቀደም ብለው ሲያስረዱ የኢትዮጵያ ብሔራዊ ደህንነት መስሪያ ቤት ጠበቃ ላቆም ስል ጠበቆችን እያስፈራራብኝ ጠበቃ ማቆም አልቻልኩም ብለው ለፍርድ ቤት አቤቱታ አቀርበዋል። ፍርድ ቤቱም ይህንንና ሌሎች አቤቱታዎችን በሰብአዊ መብት ጥሰት ተፈጽሞብኛል ባሏቸው አቤቱታዎች ላይ የኢትዮጵያ ሰብአዊ መብት ኮሚሽን ማጣሪያ አድርጎ ማጣሪያውን ይዞ እንዲመለስ ትዕዛዝ ሰጥቷል። የሰብአዊ መብት ኮሚሽንም ይህ ትዕዛዝ ከተሰጠበት ጊዜ ጀምሮ ባለፈው ሳምንት ማለት ነው በሰላሳ ቀናት ውስጥ አጣርቶ የምርመራ ሪፖርት እንደሚያመጣ ተናግሯል። በዚህ ምክንያት የሕግ ባለሙያ ጉዳያቸውን የሚከታተሉ ማነጋገር አልቻልንም። ነገር ግን የመንግስት ባለስልጣናት የሚሉንን ምላሽ ለማግኘት ሙከራችንን እንቀጥላለን። እንዳገኘን ተመልሰን እንመጣለን። አሁን ለዕለቱ ወደ ያዝ ነው የመጨረሻ ዘገባችን ነው የምናልፈው። ወደ ትግራይ ክልል ነው የምንመልሳችሁ። በትግራይ ክልል የኤችአይቪ ስርጭት በእጥፍ መጨመሩን አንድ ጥናት አመለከተ። በክልሉ የኤችአይቪ ስርጭት ከጦርነቱ በኋላ በእጥፍ መጨመሩን ትግራይ ክልል ላይ የተጠና አንድ ጥናትን ጠቅሶ የክልሉ ጤና ቢሮ ይፋ አድርጓል። ለቫይረሱ ስርጭት መጨመር የሴቶች መደፈር፣ በኢኮኖሚ ምክንያት በወሲብ ንግድ ላይ የተሰማሩ ሴቶች ቁጥር መጨመር እና ሰዎች ከቀያቸው ተፈናቅለው በአንድ አካባቢዎች ወይም በመጠለያ ጣቢያዎች መኖር እንደ ምክንያት ተጠቅሷል። የቫይረሱ ስርጭት በተለይ በከተሞችና በተፈናቃዮች ማዕከል ከፍተኛ መሆኑንም ጥናቱ አመልክቷል። ሙልጌታ ጽምሃ ዝርዝር አለው።
በትግራይ ክልል ከጦርነቱ በፊት ኤችአይቪ ኤድስን ለመከላከል በመንግስት ትኩረት ተሰጥቶት ይሰራ ስለነበረ የስርጭቱ መጠን እየቀነሰ ነበር ሲሉ የክልሉ ጤና ቢሮ የኤችአይቪ መከላከልና መቆጣጠር ስራ ሂደት አስተባባሪ አቶ ፍስሐ ብርሃነ ለአሜሪካ ድምፅ ገልጸዋል።
ህብረተሰቡን በማነሳሳት በማስተማር የተለያዩ የመከላከያ ማቴሪያሎችን በማቅረብ ከዛም አልፎ በተለይ መድኃኒት ራሱ እንዲመጣ ተደርጎ በደማቸው ኤችአይቪ ያለባቸው ወገኖች መድኃኒት እንዲጠቀሙና በኤችአይቪ የሚመጣውን ሞት ወደ ዝቅተኛ ደረጃ የደረሰበት ሁኔታ ነው ነበር።
አቶ በሪሁን አባይ በትግራይ ክልል ለቫይረሱ የተጋለጡ ሰዎች የሚያሰባስበው ኤችአይቪ ፖዚቲቭ ጥምረት የተባለው የበጎ አድራጎት ድርጅት ዳይሬክተር ናቸው። በደማቸው ኤችአይቪ መኖሩን ያወቁት ከ25 ዓመታት በፊት መሆኑን የገለጹት አቶ በሪሁን በእነዚህ ዓመታት ማህበረሰቡ ራሱን ከቫይረሱ እንዲከላከል በማህበር ተደራጅተው ሲያስተምሩ መቆየታቸውን ገልጸዋል።
92 ዓመተ ምህረት ነው ቫይረሱ በደሜ ውስጥ እንዳለ ያወቅኩት። የዛኔ ግንዛቤም ብዙ አልነበረም። አስቸጋሪ ሁኔታም ነበር። መግለልና መድሎ የተስፋፋበት ጊዜ ነበር። አስቸጋሪ ሁኔታ ነበር እና ያንን እስካሁን ድረስም የመቆየት ሚስጥርም እዛ ማህበራት ውስጥ ገብቼ ትምህርት በመስጠት እኔ የነገርኩት ሰው በእኔ ላይ እንዲያማ ጊዜ አይኖረውም፣ ራሴ የነገርኩት። ስለዚህ ያንን የፈጠሩ ይመስለኛል። እስካሁን ድረስ ያው አለን ማለት ነው።
ከጦርነቱ በኋላ በክልሉ የቫይረሱ ስርጭት በእጥፍ መጨመሩን የክልሉ ጤና ቢሮ የበሽታው መከላከል ስራ ሂደት አስተባባሪ አቶ ፍስሐ ተናግረዋል።
ከበባውና ክልከላው የፈጠረው የመድኃኒት እጥረት ነበር። ጦርነቱ የፈጠረው ብዙ መድኃኒት ተጠቃሚዎች ወደ ተለያየ ቦታ የሄዱበትና የጠፉበት ሁኔታም ነበር። ወደ 46 ሺህ አካባቢ የኤችአይቪ መድኃኒት ተጠቃሚዎች ነበሩን። ከጦርነቱ በኋላ ግን እስካሁን ድረስ ወደ 37,000 አካባቢ ነው ያለው። አሁንም የሚቀሩን በሽተኞች አሉ። ለምሳሌ ወደ ሌላ ቦታ ሄደውም ሊሆኑ ይችላሉ። ከጊዜያዊ አስተዳደሩ ከሚያስተዳድረው ውጭም ሊሆኑ ይችላሉ። ወደ ሱዳንም ሄደው ሊሆኑ ይችላሉ እና በዚህ ላይ አዳዲስ ደግሞ በደማቸው ኤችአይቪ ያለባቸው ወገኖችም አሁን ወደ ሕክምና እያያያዝን ወደ ኮርቱ እየገቡበት ያሉ ሁኔታ ነው ያለው እና በትግራይ በተለይ አሁን ካልሰራንበት ኤችአይቪ የመጪው ትውልድ የመኖር ተስፋ የሚያጨልም ሁኔታ ነው ያለው ማለት ነው።
በትግራይ ክልል ያለውን የኤችአይቪ ስርጭት ይዞታ በሚመለከት ካለፈው ግንቦት እስከ መስከረም ወር የተካሄደው ጥናት ትኩረት ያደረገ የውይይት መድረክ ዛሬ ማክሰኞ በመቀለ ከተማ ተዘጋጅቶ ነበር። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም
አከተማታት አዚዩ ዝለዓለ ዝርግሐ ከም ዘለዎ
በከተሞች የቫይረሱ ስርጭት ከፍ ያለ ነው። ከወንዶች ይልቅ ሴቶች የበለጠ ተጋላጭ ናቸው። አዳዲስ በቫይረሱ የሚያዙ በወሲብ ስራ የተሰማሩ ሴቶችና ወጣቶች በብዛት እንዳሉ እየታየ ነው። በጎርጎሮሳውያን 2030 በዓለም አቀፍ ደረጃ ኤችአይቪ ኤድስ የጤና ጠንቅ እንዳይሆን ተብሎ እቅድ ተቀምጧል። ይህ ከስድስት ዓመት በኋላ ማለት ነው። እኛ አሁን እየሄድንበት ባለው አካሄድ ግን ጥሩ ውጤት አናመጣም።
በመድረኩ የቀረቡ ጥናቶች በክልሉ ከ20 ዓመት በፊት ከነበረው የቫይረሱ መስፋፋት ጋር ሲነጻጸር በአሁኑ ጊዜ መጨመሩን የጠቆሙ ሲሆን ይህም በክልሉ ከ20 ዓመት በላይ የተሰራው የኤችአይቪ መከላከል ስራ ወደ ኋላ መመለሱን የሚያሳይ መሆኑን ተመልክቷል። ከጦርነቱ በፊት 1.2 ከመቶ የነበረው የክልሉ የቫይረሱ ስርጭት በአሁኑ ወቅት 3 ከመቶ መድረሱም ተገልጿል። በተለይ በመቀለ ከተማና በክልሉ ደባዊ ዞን ደግሞ ስርጭቱ ከ6 በመቶ በላይ መድረሱን ነው የተገለጸው። በተፈናቀሉ ማዕከላት በተደረገ ጥናት የቫይረሱ ስርጭት 5.5 በመቶ መሆኑን ጥናቱ ይጠቁማል። በኢኮኖሚ ችግር የተነሳ በወሲብ ስራ በተሰማሩ ሴቶች ላይ በተደረገ ጥናት ባለፉት 5 ዓመታት ወደዚህ ስራ የገቡት 56 በመቶዎቹ ናቸው። በዚህ ስራ ከተሰማሩት 8.6 በመቶ የሚሆኑት ቫይረሱ በደማቸው እንዳለ የተገለጸ ሲሆን ለንጽጽር በ2007 ዓ.ም 1.2 በመቶ እንደነበር ጥናቱ ያሳያል። በክልሉ ለሚታየው የቫይረሱ መስፋፋት ምክንያቶች አቶ ፍስሐ ሲዘረዝሩ
ጥናቱ በ20 ገጠር ወረዳዎችና በ10 ከተሞች የተካሄደው ስለዚህ በድምሩ ውጤቱ የሚያሳየው ኤችአይቪ በትግራይ በእጥፍ እንደጨመረ ነው የሚያመለክተው ማለት ነው። ስለዚህ ለዚህ ደግሞ ዋናው ምክንያት አንድ ጦርነቱም ከበባውና ክልከላው የፈጠረው በኢኮኖሚ ችግር ምክንያት ወደ አልተፈለገ ስራ የገቡበት ሁኔታ ተፈጥሯል። ከዛ አልፎ ደግሞ በጦርነቱ ምክንያት በተለይ ወታደሮችም ብዙ እናቶች የጥቃት የደረሰባቸው ሁኔታ ተፈጥሯል። በትግራይ ግማሾቹ ሆን ብለው ኤችአይቪ ደማቸው ያለባቸው ወታደሮች ሆን ብለው የትግራይ ህዝብ በተለይ የትግራይ የትውልድ ሰንሰለት የሆኑ እናቶቻችን፣ እህቶቻችን፣ ልጆቻችን የደፈሩበት ሁኔታ ነው ያለውና ይሄ ደግሞ ለበሽታው መስፋፋት የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላም ብዙ ተፈናቃዮች በአንድ ካምፕ ውስጥ ሲኖሩም ለኤችአይቪ ያላቸው ተጋላጭነት በዛው ልክ ይጨምራል። ሌላው ኮንዶም የሚባል መከላከያ መሳሪያም አልነበረም። የኤችአይቪ መድኃኒትም እጥረት ነበር። ይሄ ሁሉ ተዛምዶ ኤችአይቪ የጨመረበት ሁኔታ ነው ያለው በትግራይ ማለት ነው።
አቶ በርሂውን በበኩላቸው ወጣቶች ለቫይረሱ መጋለጥን በተመለከተ የሚያሳዩትን ቸልተኝነት ሊስተካከል ይገባል ብለዋል።
አሁንም ወጣቱ የኤችአይቪ ሰለባ የሆነ ነው። ምናልባት ብዙ የማይፈልጉ የሚባሉ ነገሮችም አሉ። አንድ በሽታ ከበሽታ ማነጻጸር ኤችአይቪ ከ12 ሰዓት በኋላ የለም የማለት አቅልሎ የመመልከት ነገር እና ከሌላ በሽታ ጋር እያስተያዩ ኤችአይቪ መድኃኒት ከወሰድክበት መኖር ይችላለህ የሚባሉ ነገሮች አሉ። ይሄ ጭራሽ የተሳሳተ አመለካከትና መጥፎ አባባል ነው። የሄደበት ሁሉ እየያዘ አገር ሊያፈርስና አገር ሊያጠፋ የሚችል በሽታ ነው። ፖዚቲቭ ከመሆን ራሱን መጠበቅ ጤንነቱን ይዞ እንዲሄድ ነው የሚያስፈልገው እንጂ በሽታ እያነጻጸሩ ያልሆነ መጥፎ ድርጊት ላይ መግባቱ አላስፈላጊ ነው ባይ ነው።
በኢትዮጵያ ኤችአይቪ በደማቸው የሚገኝ ሰዎች ቁጥር ከ600,000 በላይ መድረሱንና በየዓመቱ ከ7,000 በላይ ሰዎች በቫይረሱ እንደሚያዙ ከጤና ሚኒስቴር የተገኘ መረጃ ያሳያል። የስርጭቱ ደረጃ ከ1% በላይ ከነበረበት ቀንሶ አሁን 0.87% መድረሱም መረጃው ያመለክታል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አድማጮች፣ የፕሮግራማችን የተያዘው ሰዓት ተጠናቋል። ጥቂት ደቂቃዎች ናቸው የቀሩን፣ እሱም ለመሰናበቻ ነው። እስቲ ከመሰናበታችን በፊት በነገው ምሽት ይዘን ከምንቀርባቸው ዝግጅቶች አንዱን ላስተዋውቃችሁ። የትግራይ ክልል ወርቅ ለሀብት ዝርፊያ ተጋልጧል ይላል። ለሀብት ዝርፊያ የተጋለጠው የወርቅ ማዕድንን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ ጣ የተጋረጠበት መሆኑን ነዋሪዎችና ባለስልጣናት ተናግረዋል። በማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ እያበላሸና መሬት እያራቆተ መሆኑንም የዓይን እማኞችና በጉዳዩ ላይ ምርምር ያደረጉ እንዲሁም ባለስልጣናት ተናግረዋል። ሰፋ ያለ ዘገባ አለን። የምርመራ ዘገባ ነው። በነገው ምሽት ይቀርባል። ለዛሬው ልሰናበታችሁ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ በደህና ደሩ። Thank you.